በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች እንደምን ከረማችሁ? አሚን። ቸሩ ፈጣሪ እግዚአብሔር አምላካችን እስከዚህን ሰዓት ድረስ በሰላም በጤና ስለጠበቀን ስሙ የተመሰገነ ይሁን። እኔ ከጌታው የሚበልጥ አገልጋይ የለም ያልኳችሁን ቃሌን አስቡ። የዮሐንስ ወንጌል ምዕራፍ 15 ከቁጥር 20 ላይ እኔ ከጌታው የሚበልጥ አገልጋይ የለም ያልኳችሁን ቃሌን አስቡ። እግዚአብሔር አምላክ እንደ ፈቀደ ከላይ በጠቀስነው በዚህ በትምህርት ርዕስ የዛሬ ትምህርታችንን እንማማራለን። ዛሬ ሁለቱ ታላላቅ ሐዋርያት የሐዋርያት አለቃ ቅዱስ ጴጥሮስና እንዲሁም የዓለም ብርሃን የተሰኘ ሐዋርያው ቅዱስ ጳውሎስ የተሰዉበትን ስለ ክርስትና ስለ ወንጌል ሲሉ መስዋዕትነት የተቀበሉበትን መታሰቢያ የምናደርግበት ዕለት ነው። ሐምሌ 5 በየዓመቱ ሲመጣ የእነዚሁ የሁለቱ የታላላቅ ሐዋርያት የታላላቅ ደቀ መዛሙርት መታሰቢያ ይደረጋል። እነዚህ ታላላቅ ደቀ መዛሙርት ሰማዕትነትን የተቀበሉት በሮም ሀገር ሲሆን በሮም ነግሶ የነበረው ቄሳር ኔሮን ቄሳር ይባል ነበር። ኔሮን ቄሳር ከሮማ ቄሳሮች መካከል በጭካኔያቸው በክፋታቸው ከሚጠቀሱት መካከል አንዱ የሆነ ከ54 ዓመተ ምህረት እስከ 67 ዓመተ ምህረት ገደማ አካባቢ በሮም የነገሰ ጨካኝ ንጉስ ነበረ። እነዚህ ደቀ መዛሙርት እንግዲህ በዚህ ዘመን ነው መስዋዕትነትን የተቀበሉት። መስዋዕትነት የተቀበሉበት ዓላማ ሰማዕትነትን ሲፈጽሙ ስለ አምላካቸው፣ ስለ ጌታቸው፣ ስለ መምህራቸው ስለ ኢየሱስ ክርስቶስ ትምህርት ሲያስተምሩ ሲሰብኩ በነበሩበት ወቅት ይህን ትምህርታቸውን ብቻ በመቃወም ነው እንጂ የሰሩት ኃጢአት፣ የበደሉት በደል፣ የፈጸሙት ወንጀል፣ የጣሱት ሕግ ኖሮ ግን አልነበረም። በዚህ ምክንያት የጌታን ትምህርት ይቃወሙ የነበሩ የአምላክነትን ፍላጎት በልቦናቸው አሳድረው የነበሩ የሮማ ነገስታት ቤተ ክርስቲያን አገልጋዮችን 200 ዓመታት በላይ ከመጀመሪያው ክፍለ ዘመን እስከ 3ኛው ክፍለ ዘመን ማለቂያ ድረስ ባሉት ጊዜያት ውስጥ የቤተ ክርስቲያን አገልጋዮችን ሲያሰቃዩቸው እንደነበረ ከታሪክ እንማራለን። እንግዲህ ከላይ ለትምህርታችን ርዕስ የመረጥነውን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንኑ ተመሳሳይ ቃል በማቴዎስ ወንጌል ምዕራፍ 10 ቁጥር 24 ላይ ተናግሮታል። ቃሉ እንደዚህ ይላል፣ ከመምህሩ የሚበልጥ ደቀ መዝሙር ከጌታው የሚበልጥ ባሪያ የለም ብሎ ነበር በማቴዎስ 10 ቁጥር 24 ላይ የተናገረው። አሁን በጠቀስነው በትምህርታችን ርዕስ ላይ ደግሞ ከጌታው የሚበልጥ አገልጋይ የለም ያልኋችሁን ቃሌን አስቡ፣ ያንን የተነገረውን ቃል እንዲያስቡ በልቦናቸው እንዲያስቀምጡ ሲያስታውሳቸው የምንመለከትበት ነው። ያንን የመጀመሪያውን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ከሱ በኋላ ተተክተው የእሱን ትምህርት ለሚያስተምሩ ወንጌልን ለሚሰብኩ ለደቀ መዛሙርቱ ነው። የማቴዎስ ወንጌል ምዕራፍ 10 ደቀ መዛሙርት የመጀመሪያ የስብከተ ወንጌል ልምምዳቸውን ከኢየሩሳሌም ወገን በሆኑት መካከል ሊያደርጉ እንደተዘጋጁ ለዚህም እንዳዘጋጃቸው መምህራቸው የምናይበት ምዕራፍ ነው። እንግዲህ ነግሯቸዋል። አስቀድሞ ወደፊት የሚሆኑትን ነገር በወንጌል አገልጋይነታቸው፣ በክርስትና ሰባኪነታቸው፣ በሕይወት ዘመናቸው ውስጥ ሊያጋጥማቸው የሚችለውን ነገር አስቀድሞ ነግሯቸዋል። ይህ ምንድን ነው? እርሱ ወንጌልን በማስተማሩ፣ እርሱ ለሰው ልጆች ድህነት በመምጣቱ ከደረሰበት ነገር ወደፊት ተመልክተው የራሳቸውን እጣ ፋንታ የራሳቸውን የወደፊት እጣ ፋንታ እንዲገምቱ እንዲያውቁ ይህንን ሲነግራቸው ነው። እርሱ መምህር ነው። መምህራቸው፣ አስተማሪያቸው የትምህርቱ መጀመሪያ ነው። እነሱ ደግሞ ደቀ መዛሙርት ናቸው። እሱ ያስተማረውን ትምህርት ተከትለው ወደፊት በዓለም ተበትነው የሚያስተምሩ ናቸው። በወቅቱ ዚማቴዎስ 10 ላይ ያለው በኢየሩሳሌም በእስራኤል ወገኖች መካከል ብቻ እንዲያስተምሩ ቢሆን ታዲያ ምን ሊያጋጥመን ይችላል የሚል ጥያቄ ውስጣቸው ሲፈጠር አሁን በዚህ ወቅት ላይ ሳይሆን ከሱ ጋራ በሚኖራቸው በወደፊት ቆይታ እሱ የሚገጥመው ነገር ተመልክተው እነሱም የሚገጥማቸው ነገር መምህራቸውን በማየት የተረዱት ነገር እንደሚሆን እንዲያውቁ ከሱ የተሻለ ነገር እንደማይገጥማቸው እርሱ ያጋጠመው ነገር በሱ ላይ የተጨከነው ጭካኔ በሱ ላይ የመጣው ስደት በሱ ላይ የመጣው መንገላታት ስለ ወንጌል ክርስትናን ስለ መስበክ ብቻ ነው። ሌላ ምንም አይነት በደል ምንም አይነት ኃጢያት ተገኝቶበት አይደለም። የተላለፈ ህግ ኖሮ አይደለም። የሆነው ነገር ሁሉ ስለ ሰዎች ልጆች ድህነት ስለ ሰዎች ልጆች ተስፋ በማስተማሩ ብቻ የመጣበት መከራ። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በቃሉ ስለ ኃጢያት የሚወቅሰኝ ማን አለ ብሎ እንደተናገረ በሱ ላይ የታየ ኃጢያት የለም፣ የታየ ህግ መተላለፍ የለም። ታዲያ እንዲህ ሆኖ ሳለሱ በግፍ በበደል ግን እንደ በደለኞች እንደ ኃጢያተኞች እንደ ህግ ተላላፊዎች የማይገባ የግፍ ነገርን በሱ ላይ ፈጽመውበታል። ይህንን ወደፊት ደቀ መዛሙርቱ የሚመለከቱት ነው። ገና ነው፣ ጊዜው አልደረሰም። አሁን ገና የስብከተ ወንጌሉን ሂደት እየጀመረ ነው። ይሄ ግን ወደፊት ይሆናል። በሱ ላይ የሚመጣውን ነገር በአምላካዊ እውቀቱ ያውቃል። መጻያቱን የሚያውቅ እሱ ስለሆነ ወደፊት የሚሆነውን ነገር የሚያውቅ እሱ ስለሆነ ይህንን ነገር ስለሚያውቅ ይሄ ነገር ለነሱ ትምህርትም እንዲሆናቸው ያለ በደል ያለ ኃጢያት ያለ ህግ መተላለፍ ያለ አንዳች ወንጀል እሱ ላይ የሚፈጸመው ነገር ምክንያት አልባ መሆኑን ከተመለከቱ በኋላ እነሱም ያን የሱን አካሄድ እንዲከተሉ ነውና አብረው መሆናቸው የሱን አካሄድ ተከትለው ወንጌልን በማስተማራቸው የሚጠብቃቸው ነገር ከዚህ የተሻለ አይደለም። ለዚህ ነው ከመምህሩ የሚበልጥ ደቀ መዝሙር የለም ያላቸው። መምህሩ በደል ሳይኖርበት ኃጢያት ሳይኖርበት ወንጀል ሳይፈጽም ህግ ሳይተላለፍ መሰደድ መቀጣት መከራ መቀበል በሱ ላይ ከተፈጸመበት እነሱ ወንጀል ባይኖርባቸው ህግን ባይጥሱ በአግባቡ በልቦናቸው ያለውን ትምህርት በማስተማር ብቻ ጊዜያቸውን ቢያሳልፉ እሱ የሆነበትን ነገር እነሱ ሊያመልጡት አይችሉም። ይሄ ነው ከመምህሩ የሚበልጥ ደቀ መዝሙር የሚለው ጽንሰ ሐሳብ ለነሱ እንደ ቅድሚያ ማስጠንቀቂያ በውስጣቸው ወደፊት የሚገጥማቸውን ነገር እንዲረዱበት የተነገራቸው ነው። በዛን ወቅት ማለት ነው። ይሄንን ቃል ነው እንግዲህ ደግሞ አስቡት። አሁን የተገለጠው ሐሳብ ይሄ ሐሳብ መጀመሪያ ከተገለጠው በማቴዎስ ወንጌል ምዕራፍ 10 ላይ ከተገለጠው ይለያል። ዘርዘር አድርጎ ነግሯቸው እናያለን። እዚህ ዮሐንስ ወንጌል ምዕራፍ 15 ከቁጥር 18 ጀምሮ ቃሉ እንደዚህ ይላል፣ ዓለም ቢጠላችሁ አስቀድሞ እኔን እንደጠላ እወቁ። እናንተስ ከዓለም ብትሆኑ ዓለም በወደዳችሁ ነበር። ዓለም ወገኖቹን ይወዳልና፣ ነገር ግን እኔ ከዓለም መረጥኳችሁ እንጂ እናንተ ከዓለም አይደላችሁምና፣ ስለዚህ ዓለም ይጠላችኋል። እኔ ከጌታው የሚበልጥ አገልጋይ የለም ያልኋችሁን ቃሌን አስቡ። እኔን ካሳደዱ እናንተንም ያሳዷችኋል። ቃሌን ጠብቀው ቢሆንስ ቃላችሁን በጠበቁ ነበር ይላል። ስለ ቃሉ የእግዚአብሔር አምላካችን ስም የተመሰገነ ይሁን። ይሄ ነው እንግዲህ ከጌታው የሚበልጥ አገልጋይ የለም ብዬ ያኔ በእስራኤል ወገኖች መካከል ስብከተ ወንጌልን ስትለማመዱ ሐዋርያነትን ደቀ መዛሙርትነትን ሰባኪነትን ስትለማመዱ የነገርኳችሁን ያንን ቃል አስቡ። እኔን ካሳደዱ እናንተን የማያሳደዱበት ምክንያት የለም። ምክንያቱም እኔን መምህሩን ካሳደዱ እናንተ ደቀ መዛሙርቱ ልትሳደዱ ግድ ነው። እኔን ከጠሉ እናንተን ሊጠሉ ግድ ነው። ከኔ የተሻለ ነገር ዓለም ሊያደርግላችሁ አይችልም። እኔ ያላገኘሁትን ሰላም እኔ ያላገኘሁትን የህዝብ መቀበል እናንተ ያለ ምንም ችግር እናገኛለን ብላችሁ አታስቡ። ይሄን ቃል አስቡት። በህይወት ዘመናችሁ ሁሉ ተቃውሞ ሊኖርባችሁ እንደሚችል መቀጣት፣ መገረፍ፣ መከራ መቀበል ስለ ወንጌል ስለ ክርስትና ሲባል ሊያጋጥማችሁ እንደሚችል አስቡት። ይህን ቃል ማሰብ ይገባል። እነዚህ ሁለት ታላላቅ ደቀ መዛሙርት ሐዋርያው ቅዱስ ጳውሎስና ሐዋርያው ቅዱስ ጴጥሮስ ያሰቡት ነገር ይሄንን ነው። ዛሬ ምን እንመለከተው? መምህራቸው ኢየሱስ ክርስቶስ አስቀድሞ የተናገረውን ቃል በልቦናቸው ይዘውት ነበር። መከራ ሊገጥማቸው እንደሚችል ወደፊት የሚገጥማቸው ነገር የመከራ ጉዞ፣ ወንጌልን መስበክ፣ ሐዋርያዊነት መከራን የሚያመጣ ዋጋ የሚያስከፍል ድካም ያለው ጉዞ እንደሆነ አስበውት ስለነበረ ይሄ ማሰብ ይገባ። በማሰባቸው ነው ይህንን ዛሬ የተቀበሉትን መስዋዕት የምናስበውን መስዋዕት በጥባት ያለ አንዳች ፍራት ያለ አንዳች መሰቀቅ ስለአምላካቸው ፍቅር ሲሉ እንደ ተቀበሉ የምንዘክረው። ታሪክም የሚነግረን ይህንን ስላሰቡት ማለት ነው። ይህንን ማሰብ ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊሆኑ የሚችሉ ነገሮችን ለሁላችንም እንደየዘርፋችን ነግሮናል። ሳይናገር ሳይጠበቅ የመጣ ድንገት ነገር አይደል። የነዚህ የሁለቱ ሐዋርያት ሞት ድንገት ያልተለመደ እንግዳ ነገር አይደል። ስለ ወንጌል ስለ ክርስትና መሰዋት መከራን መቀበል በእነሱ የተጀመረ ሀተብሎ የመጣ ነገር አይደል። ለምንድን ነው ግን ያላስደነገጣቸው? ይህንን ያስቡት ስለነበረ የሚጠብቃቸው ነገር ዓለም መምህራቸውን ሳትቀበል እነሱን በቀላሉ ልትቀበል እንደማትችል በልቦናቸው ሲያስቡት ስለነበረ ይህንን በጸጋ ተቀብለውታል። ክብርም ሆኖላቸዋል። በክርስትና ውስጥ ሊታሰብ የሚገባው መሰረታዊ ነገር በክርስትና ጉዞ ውስጥ ክርስትናን ከተቀበልንባት ልጅነትን ካገኘንባት ከአርባ ከሰማንያ ቀን ጀምሮ እስከ ሕይወታችን ፍጻሜ ድረስ ክርስቲያን በመሆናችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ልጆች በመሆናችን በደሙ የተዋጀን ልጆች በመሆናችን ዓለም እንዴት አድርጎ ሊቀበለን እንደሚችል የተነገሩትን ነገሮች ማሰብ ያስፈልጋል። ይሄ ለጥንቃቄ ይረዳል። ሕይወትንም ለመወሰን ይረዳል። ከድንጋጤም ይታደገናል። አስቀድሞ ማወቅ ለምሳሌ ጌታችን በተራራው ስብከት ከሰበከው ስብከቶች መካከል አንዱን እናንሳና ትምህርታችንን እናጠቃልል። መድኃኔ ዓለም ኢየሱስ ክርስቶስ በተራራ ላይ ሆኖ የክርስትናን መንገድ የክርስትናን በር እንዲህ ብሎ ነበር የገለጣት። የማቴዎስ ወንጌል ምዕራፍ 7 ቁጥር 14 ላይ ከቁጥር 13 ጀምሮ በጠባቢቱ በር ግቡ፣ ወደ ሕይወት የምትወስደው በር ጠባብ ናት፣ መንገዷም ቀጭን ነው፣ የሚገቡባትም ጥቂቶች ናቸው ብሎ ነግሮናል። ይህ እንግዲህ ወደፊት ለምትመሰረተው ክርስትና ወደፊት ለሚከተሉት ተከታዮች የሕይወታቸውን ገጽታ ሲገልጽላቸው ነው። ወደ ሕይወት የምትወስደው በር በሱ በርነት የምንገባባት ሕይወት ናት። እሱም በማመን የምንጀምራት ሕይወት ናት። በሱ የስርየተ ኃጢአት ፈጻሚነት የተጀመረችው ሕይወት ናት። የወደፊቷ ሕይወት የሕይወታችን በር እርሱ እንደሆነ በወንጌል እንደተጠቀሰ ማለት ነው። እና ይቺ በር ጠባብ ናት፣ መንገዷም ደግሞ ቀጭን ነው። ይህን ነገረን። ክርስትና ሁናቴዋ ይሄንን ይመስላል። ስለዚህ አስቡበት። ስለዚህ በዚህ መልኩ ተዘጋጁና ጠብቁት። በሰፊ በር መግባት መስሎት ክርስትናን ሰው ሊጀምር አይችልም። ተሳስቷል። እንደዛም ካሰበ መንገዱ ካልሰፋኝ ብሎ ሙግት ሊገጥም አይችልም አንድ ክርስቲያን። ለምን? የተጠቀሰው የክርስትና ገጽታ እንዲህ አይደለምና፣ እንዲህ አይደለም። ይህም ማወቅ ይገባል። በጠባብ በር መግባት፣ በቀጭን መንገድ መጓዝ የሚያመለክቱት አንድ ነገርን ብቻ። በዚች ህይወት ሲኖር መከራ ስጋ ሊያጋጥም እንደሚችል የስጋ ድካም መገለጫዋ እንደሆነ የሚጠቁም ምንም አይነት ውጣ ውረድ ሳይደርስብኝ አንዳች ነገር ስጋዬ ሳይታወክ ምንም የሚረብሸኝ ነገር ሳይኖር ያለ አንዳች ጠላት በክርስትና መኖር እፈልጋለሁ ብሎ የተነሳ ሰው ለመኖር የጀመረው ክርስትናን አይደለም። እነዚህ የፈራቸው ነገሮች ሁሉ በክርስትና ውስጥ ያሉ ናቸው። የትግል ህይወት ነው። መከራን የመቀበል ህይወት ነው። ይሄን ሁሉ ይችላል የምንኖረው ህይወት ነው እንጂ እንዲሁ ስጋችን እንደፈለገው ሆኖ ሐሳባችን ያለ አንዳች መግቻ እንደፈለግን የምንሆነበት አይደለም። ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ እንደተናገረ በብዙ መከራ የእግዚአብሔርን መንግስት እንወርሳት ዘንድ ይገባናል። በብዙ መከራ የእግዚአብሔርን መንግስት እንወርሳት ዘንድ ይገባናል። ቅዱስ ጳውሎስ እንዲህ ብሎ አስተምሯል፣ እንዲህ ብሎ ተናግሯል። ይሄንን መረዳት ይገባል። ይሄን የተረዳ ሰው ወደፊት የሚመጡት ከፊቱ የሚያጋጥሙት ነገሮች አስደንግጠው አስበርግገው ወደ ኋላ አያስመልሱትም። ለምን? አስቀድሞ ስለተነገረ። ዛሬ ይሄንን እኛ እንማራለን። ለዚህም ዝግጅት ያስፈልጋል። ልቦናን ሁል ጊዜ ማጽናት ያስፈልጋል። ጥንካሬን እንድናገኝ ደግሞ ይሄንን በልቦናችን ያዝነውን ሐሳብ እስከ ፍጻሜ ድረስ ጠብቀን ለመጨረሻ ድል እንድንበቃ አምላካችንን እግዚአብሔርን ልንለምን ይገባል። ይህንን በጥቂቱ መመልከት ከቻል ሙሉ መጽሐፉን ብንመለከት በወንጌል የተጠቀሱት ነገሮችን ብንመለከታቸው ለዚህ ሐሳብ እጅግ ብዙ የሆኑ ማስረጃዎችን ይጠቁሙናል፣ ያሳዩናል። የነዚህ የሁለት ሐዋርያት የደቀ መዛሙርት ሕይወት የሚያሳየን ይህንን ሌላ ነገር አይደለም። እኛ ዛሬ የነሱን መስዋዕትነት የነሱን ሰማዕትነት በመዘከራችን ላይ ምን ጨመርላቸው ነገር ኖሮ እግዚአብሔር ካከበራቸው በላይ አንዲት ስንዝር ልንጨመርላቸው ሆኖ አይደለም። ሁሉ ጊዜ የቅዱሳንን የደጋጎችን የጠንካሮችን ህይወት ማሰብ የራስን ህይወት ለመመርመር ሌላ አላማ ሊኖረው አይችልም። ይህንን እንድናስብ ያስፈልጋል። በዛሬው ቀን እነሱን ያበረታ እግዚአብሔር እነሱን ያጽና መንፈስ ቅዱስ እኛንም እንዲያበረታ እንዲያጸና የተጠቀሱት ነገሮች በክርስትና ውስጥ ሊመጡ አላቸው የተባሉ ነገሮችን የምንቀበልበትን ሰፊ ልብ እግዚአብሔር አምላካችን ያድለን። ያስተማረን የመከረን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ከነዚህ ከደጋግ ሐዋርያት ረድኤት በረከት ከገባላቸው ቃል ኪዳን እግዚአብሔር አምላካችን ሁላችንንም ያሳትፈን። ወስብሐት ለእግዚአብሔር።